ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መጋቢት 26 2013 ዓ.ም ዝግጅታችን አሁን ጀመረ። በትግራይ ክልል ስለሚገኙ ተፈናቃዮች ሁኔታ፣ የጥላቻ ንግግርና መጪው ምርጫ፣ ኮቪድ-19ና አሳሳቢው የኢትዮጵያ ይዞታና ቀጣዩ ምዕራፍን የተመለከቱና ሌሎች ቅንብሮችን ለምሽቱ ይዘንላችኋል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁና አቀናባሪያችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
አስጥልኝ ክብራትና ክብራን አድማጮቻችን እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። የኤርትራ ወታደሮች ከኢትዮጵያ ጦር ሰራዊት ጎን ለጎን በመሆን ከቀድሞ የትግራይ መሪዎች ጋር ሲዋጉ የነበሩባቸውን አካባቢዎች ለቀው መውጣት መጀመራቸውን የኢትዮጵያን ባለስልጣናት ዋቢ በማድረግ አሶሺየትድ ፕሬስ ዘገበ። የኢትዮጵያ ውጭ ጉዳይ ሚኒስቴር ትላንት ቅዳሜ ማምሻው ላይ እንዳስታወቀው የኤርትራ ጦር ሰራዊት አሁን ትግራይን ለቀው መውጣት መጀመሩንና ኢትዮጵያ ጦር ሰራዊትም በምትኩ የድንበር ጥበቃ ስራውን መረከቡን አመልክቷል። ባለፈው ጥቅምት ወር መገባደጃ የተጀመረው የትግራይ ጦርነት እንዲያበቃ ኢትዮጵያ ከፍተኛ ግፊት እየተደረገባት መሆኑንም አሶሺየትድ ፕሬስ በዘገባው አመልክቷል። ዜናው አክሎም ከህግ ያመለጡ ያላቸው መሪዎች ባለፈው ዓመት በአገሪቱ መካሄድ የነበረበት ብሔራዊ ምርጫ ከተላለፈ በኋላ ለጠቅላይ ሚኒስትር አብይ አህመድ ስልጣን እውቅና መንፈጋቸውንም ዘግቧል። በጦርነቱ የጭካኔ ድርጊቶች ተፈጽመዋል የሚሉ ዘገባዎች እየጨመሩ መምጣታቸውንና 6 ሚሊዮን ለሚሆነው የትግራይ ህዝብ የምግብና የህክምና አገልግሎት እጥረት የከሰተው አሳሳቢ ሁኔታ እያደር እያየለ ነው ብሏል። በሌላ ተዛማች ዜና በዋሽንግተን ዲሲና አካባቢዋ የሚኖሩ የትግራይ ተወላጆች ማህበረሰብና ሌሎችም ወዳጅነታቸውን የገለጹ ማህበረሰቦች ልጆች የሆኑ ህጻናትና ወላጆች ተሳተፉበት የተቃውሞ ሰልፍ ትላንት ቅዳሜ ዋሽንግተን ዲሲ በሚገኘው የአብርሃም ሊንከን ሃውልት ፊት ለፊት ተካሂዷል። የሰልፉ ዓላማ ትግራይ ውስጥ እየተካሄደ ነው ያሉት የዘር ማጥፋት ውጊያ፣ በተለይም ደግሞ በህፃናትና በእናቶች ላይ እየደረሰ ነው ያሉትን ግፍና የሰብአዊ መብት ጥሰት፣ እንዲሁም ትግራይ ውስጥ የተባበሩት መንግስታት የስደተኞች ኮሚሽን ጥላ ስር የነበሩና ደብዛቸው ጠፍቷል ያሏቸውን ቁጥራቸው ከ15 ሺህ እስከ 20 ሺህ የሚደርስ ኤርትራውያን ስደተኞች ጉዳይ ለዓለም አቀፍ ማህበረሰብ ለማጋለጥ ነው ሲሉ የሰልፉ አስተባባሪዎች የነገሩትን ጠቅሶ የትግርኛ ዝግጅት ክፍል ባልደረባችን በትረ ስልጣን ዘግበዋል። የትላንቱ የተቃውሞ ሰልፍ በአይነቱ የመጀመሪያ መሆኑን የተናገሩት አዘጋጆቹ ትግራይ ላይ ላለፉት 4 ወራት ያህል ዘልቋል ባሉት ጦርነት ቁጥሩ እጅግ የበዛ ህይወት እንደጠፋ፣ በሚሊዮኖች የሚቆጠር ህዝብ አስቸኳይ እርዳታ ጠባቂ መሆኑንና ክልሉ ውስጥ ተፈናቅሎ እንደሚገኝ፣ እንዲሁም 62,000 የትግራይ ነዋሪዎች በአሁኑ ወቅት በሱዳን የስደተኞች መጠለያ ካምፖች ውስጥ እንደሚገኙ ሰልፈኞቹ አመልክተዋል። የዩናይትድ ስቴትስ መንግስትና ዓለም አቀፉ ማህበረሰብ የኢትዮጵያውን መሪ ጠቅላይ ሚኒስትር አብይ አህመድንና የኤርትራውን መሪ ፕሬዚዳንት ኢሳያስ አፈወርቂን ተጠያቂ እንዲያደርጉ ሲሉም ሰልፈኞቹ ባስተጋቧቸው መፈክሮች ጠይቀዋል። ሰልፉ የተካሄደው ቅዳሜ በመሆኑ ከሚመለከታቸው የኢትዮጵያም ሆነ የኤርትራ ኤምባሲዎች መልስ ለማግኘት ያደረገው ጥረት ለጊዜው እንዳልተሳካ በትረ በዘገባው ጠቁመዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በኢንዶኔዥያ ሌሊቱን የዘነበውን ኃይለኛ ዝናም ተከትሎ በደረሰው ከፍተኛ ጎርፍና የመሬት መንሸራተት 41 ሰዎች ሕይወታቸውን ሲያጡ ሌሎች 7 ሰዎች የገቡበት ያለመታወቁና እንዲሁም በርካታ ሺዎች ከመኖሪያቸው ለመፈናቀል መገደዳቸውን የኢንዶኔዥያ ብሔራዊ የድንገተኛ አደጋዎች መቆጣጠሪያ ድርጅት አስታወቀ። በህንድ ባለፉት 24 ሰዓታት ውስጥ ብቻ ቁጥራቸው 93,242 የሚደርሱ ሰዎች ለኮቪድ-19 መጋለጣቸውን የጤና ባለስልጣናቷ አስታወቁ። ይህ አሃዝ በያዝነው የአውሮፓውያኑ 2021 በዚያች ሀገር በአንድ ቀን እድሜ ለቫይረሱ መጋለጣቸው በተረጋገጠ ሰዎች ቁጥር ከሁሉም የላቀው መሆኑ ተዘግቧል። በመጨረሻም በዓለም ዙሪያ የሚገኙ በብዙ ሚሊዮኖች የሚቆጠሩ ክርስቲያኖች በዛሬው ዕለት በኮሮና ቫይረስ ወረርሽኝ ሳቢያ የአውሮፓውያኑን የትንሣኤ በዓል ዘንድሮም ባልተለመደ ሁኔታ እያከበሩ ነው። ሆኖም በአንዳንድ ሀገሮች የተጣሉ ገደቦች ካለፈው ዓመት በመጠኑ አነስ ማለታቸው ተዘግቧል። እስካሁን ከ100 ሚሊዮን በላይ ሰዎች ሁለት ጊዜ ከሚሰጠው ክትባት ቢያንስ አንዱን በወሰዱባት ዩናይትድ ስቴትስ በአንዳንድ ግዛቶች ውስጥ ያሉ አብያተ ክርስቲያናት ለዕለተ ትንሣኤ መንፈሳዊ አገልግሎት እንዳለፈው ዓመት በራቸውን ጨርሶ ከመዝጋት ተቆጥበዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
የምታዳምጡት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የዛሬ እሁድ መጋቢት 26 2013 ዓ.ም ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ለዕለቱ ወደ ያዝነው የመጀመሪያ ዝግጅት እንለፍ። ከትግራይ ክልል የተለያዩ አካባቢዎች መፈናቀላቸው የተነገረ ቁጥራቸው የበዛ ተፈናቃዮች ሽሬ እንደ ስላሴ ከተማ መስፈራቸውን የሰሜን ምዕራብ ትግራይ ጊዜያዊ አስተዳዳሪ አስታወቁ። በእንደ ስላሴ ከተማ ከ345,000 በላይ ተፈናቃዮች ትምህርት ቤቶችና የዛፍ እግር ስር ሳይቀር ተጠልለው እንደሚገኙ ቪኦኤ ያነጋገራቸው ተፈናቃዮች ገልጸዋል። የትግርኛ ዝግጅት ክፍል ባልደረባችን ገብረ መድህን ያጠናቀረውን ዝርዝር ዘገባ አዳነች ፍሳህዬ እንደሚከተለው ታቀርበዋለች።
የ65 ዓመት አዛውንቱ የ8 ልጆች አባት አቶ ብርሃን ንረ የ10 ቤተሰብ አባወራ መሆናቸውን ይናገራሉ። አቶ ብርሃን እንደሚሉት ከምዕራብ ትግራይ ሑመራ ከተማ አጠገብ ከሚገኙ መኖሪያቸው ተባረው ሽረ እንዳ ስላሴ ከተማ ከገቡ ሳምንት ሆኗቸዋል።
እኔ ገበሬ ነኝ፣ ግን ንብረቴንና የነበሩኝን እንስሳዎች ከዘረፉኝ በኋላ ጠብቄ ሁሉም ሰው ከወጣ በኋላ አይሆንልኝም፣ በረሃብ በሞት ይሻለኛል ብዬን የመጣሁት። ወልቃይቶችና ሚሊሻ ተብለው ከመከላከያ ሰራዊት ጋር ሆነው ወደ አካባቢው የመጡ ናቸው። ተባብረው አገሩን የዘረፉት ወደ 20 የሚሆኑ በጎች ነበሩኝ። እህልም ነበረኝ። ሰሊጥና ሌላውን ከወረሩት በኋላ ግን በጎችን ሽጬ እዚሁ ቤቴ እሞታለሁ ብዬ ነበረ። በጎችን ሲወስዱብኝ ግን ከዚህ በኋላ ወደ ሕይወቴ ይመጣሉ ብዬ ተስፋ ቆርጬ ነው የወጣሁት።
አቶ ብርሃነ ንረ ከእርሳቸው ቀድመው ሽረ እንዳ ስላሴ ከተማ የገቡት በየትምህርት ቤቱና አውላላ ሜዳ ላይ እንደሚገኙና ከመመዝገብ ውጭ እስካሁን እህል ሲሰጥ አለማየታቸውን፣ ሰው ጭንቀትና ችግር ላይ እንደሚገኝ፣ እርሳቸውም እዚያ ከደረሱ ጀምሮ ከአንዳንድ ወዳጆቻቸው ከሚያገኙት እርዳታ በስተቀር ከመንግስት ምንም አለማግኘታቸውን ይናገራሉ። ከሑመራ ወጥተው ሲጓዙ በየመንገዱ የወደቀ አስከሬን ማየታቸውንና እርሳቸው የሚያውቋቸው ገበሬዎች ገብረ መድህን የሚባሉ ከነ ልጃቸው ባል ከብቶቻቸውን ይዘው ሲሸሹ የመከላከያ ወታደሮች እንደገደሏቸው ይናገራሉ። አቶ ብርሃነ ህዝቡ አይዞ ባይ የለውም፣ ከእንዳ ስላሴ ህዝብ እየተዋጣ ከሚሰጠው በስተቀር የሚበላው የሚጠጣውና የሚተኛበት የለውም። የሚመጣው እርዳታ ለህዝቡ እየተሰጠ አይደለም፣ የት እንደሚገባም አይታወቅም ብለዋል አቶ ብርሃነ። ሰው 4 ወር ሙሉ ሽሽትና ጉዞ ላይ እንደሆነ የሚናገሩት አቶ ብርሃነ ቁጥሩን ማወቅ እንደማይቻል ገልጸዋል። የልጆች እናት መሆናቸውን የገለጹት ሰናይት ንጉሰ ታህሳስ 12 2013 ዓ.ም ከሚኖሩበት ከማይካድራ በአማራ ታጣቂዎች እንደተባረሩ ይናገራሉ። ይህ አገራችሁ አይደለም፣ የእኛ መሬት የእኛ ቦታ ነው፣ እዚህ ትግራዋይ የሚሰራበት ቦታ አይደለም፣ ስደተኞች ናቸው ይሉናል ብለዋል። ባለቤታቸው ማይካድራ ውስጥ በተፈጠረው ሁኔታ ይሞቱ ይኑሩ እንደማያውቁ ልጆቻቸውን ይዘው ሸሽተው እንደወጡ ገልጸው ደርሶብኛል ስለሚሉት በደል ያስረዳሉ።
ወሲባዊና በእሳት የመለብለብ ጥቃት ተፈጽሞብኛል። የፈጸመው የሻቢያ ሰራዊት ሲሆን ጥቃቱ የተፈጸመብኝ ታህሳስ 14 2013 ዓ.ም ነው። ትግራይ ዋይ የሆነን በዚህ መኪና ጭነው ተከዜን አሻገሩን። ተከዜን ተሻግረን በእግራችን ተጉዘን ጸልሜ እንደደረስን ሻዕቢያ ተቀብሎ ጾታዊ ጥቃት ፈጸመብን። ከእኔ ጋር 4 ልጆቼ ነበሩ። የስድስት ወር ህፃን ልጅ ጀርባዬ ላይ ነበረች። ከቤቱ ጓሮ አስተኝተዋት እያለቀሰች 5 ወታደሮች በተከታታይ እየተፈራረቁ ደፈሩኝ። ለ3 ቀናት እዚያው አቆይተው የክላሽንኮቭ ዘንግ ብረት አጋይቶ ማህፀኔን ለበለበኝ።
የወልቃይትና የአማራ ታጣቂዎች 93 የትግራይ ተወላጆችን በሲኖትራክ መኪና ጭነው ተከዘን አሻግረው እንደጣሏቸው ሰናይት ገልጸዋል። ሁለቱ ሴቶች አንድ ቤት ውስጥ እንደተደፈሩና ሶስተኛዋ ግን ኤችአይቪ አለብኝ በማለታቸው እንደለቀቋቸው ጠቁመዋል። ኤምኤስኤፍ የሚባል ድርጅት ወደ ቀይ መስቀል ወስደው ሕክምና እንደተደረገላቸው ሰናይት ተናግረዋል።
እጅሁን ጊዜ ሽንቲ ባላጣርም ማየሰትም
አሁንም ግን ሽንቴን መቆጣጠር አልችልም፣ ውሃም አልጠጣም። በዛ ላይ የምኖረው በስደተኞች ሰፈር ነው። ሰዎች ከኪሳቸው ነው የሚያግዙኝ። ከዚያ ውጪ ልጆቼን ይዤ ያገኘሁት ነገር የለም። እርዳታ ይመጣል፣ ጠብቁ ይባላል። የት እንደሚገባ አይታወቅም። እንደ እኔ የሚያለቅሱ ብዙ አሉ።
ማህፀናቸው ላይ ደርሶብኛል በሚሉት ጉዳት ምክንያት መቀመጥ እንደማይችሉና እንቅልፍ እንደሌላቸው ጊዜያቸውን የሚያሳልፉት በመቆምና በመንበርከክ እንደሆነ ይገልጻሉ። ምንም የሌላቸው በየትምህርት ቤቱና በየስርቻው ተጥሎ ያሉ ህፃናት የያዙ በየጥቃጥጉ የሚወልዱ እናቶች አሉ። ዛሬም ሜዳ ላይ የወለዱ እናቶች አሉ። በጣም የተጨነቀ ሰው ነው የምታየው። ትግራዋይ በጣም ያሳዝናል ብለዋል። እስካሁን ባለው ጊዜ ከምንጣፍ በስተቀር ሌላ ያገኙት ነገር እንደሌለ ገልጸዋል ሰናይት። መንግስትና የዓለም ማህበረሰብ ትኩረት ሰጥተው እንዲያግዙን እንጠይቃለን ብለዋል። እድሜዋ 30 ዓመት እንደሆነና ሽረ እንዳስላሴ እንደምትገኝ የምትናገረው ሳራ ኪዳነ ማርያም ደግሞ ትኖርበት የነበረችው ሕመራ ከተማ በከባድ መሳሪያ ስትደበደብ ሁለት መንታ ህፃናትን ጨምሮ ሶስት ልጆቿን ይዛ መሸሿን፣ ከሶስት ቀናት የእግር ጉዞ በኋላ ሽረ እንዳስላሴ እንደደረሰች ከባለቤቷ ጋር መለያየቷንና ሱዳን ሐምዳይት የስደተኞች መጠለያ መግባቱን ከሁለት ወራት በኋላ ማወቋን አሁን በስልክ እንደሚገናኙ ትገልጻለች። የሽረ እንዳስላሴ ነዋሪዎች ተፈናቃዮቹን ለማገዝ ያደረጉት ርብርብ በጣም እንዳስደሰታትና እንደኮራች ተናግራለች። ከተማዋ ውስጥ ያሉ ተፈናቃዮች ሁኔታ በጣም አሳሳቢ መሆኑን አስገንዝባለች። ሕፃናት ይዘው የሚላስ የሚቀመስ የሌላቸው እናቶች የባህር ዛፍ ቅጠል ላይ እንደሚተኙና እርሷም አንዳንዴ ለምና ከምታገኘው ለአራሶች እንደምታካፍል ትገልጻለች። ሽረ እንዳስላሴ ከገባች በኋላ የኤርትራ ወታደሮችና የፌዴራል ኃይሎች ከተማይቱን ለመያዝ ከባድ መሳሪያ ሲተኩሱ ወደ እንዳባጉናና ከዛ ወደ ደብረ አባይ ሸሽተው በከባድ መሳሪያ ፍንጣሪ ጡቷ ላይ እንደቆሰለች የምትናገረው ሳራ ደብረ አባይ ላይ እንደደረሱ ከሑመራ የሸሹ በስም የምታውቃቸውን ሁለት ሰዎችና ሌሎች የማታውቃቸውን ሶስት ሰዎች የኤርትራ ወታደሮችና የመከላከያ ሰራዊት ወታደሮች ከቤት ጎትተው አውጥተው ጁንታ እያሉ በአሰቃቂ ሁኔታ እንደገደሏቸው ገልጻለች። ወደ ሽረ እንዳስላሴ ከመጣች አምስተኛ ወሯ እንደሆነና ጥቂት የእህል እርዳታ እያገኘች መሆኗን ተናግራለች። ተፈናቅለው እንዳስላሴ ከተማ ውስጥ የሚገኙ ሰዎች በመቶ ሺዎች እንደሚቆጠሩ የሰሜን ምዕራብ ትግራይ ጊዜያዊ አስተዳዳሪ ዶክተር ቴድሮስ አረጋይ ለቪኦኤ ገልጸዋል።
የእኔለይ ከምቲ ዝፍለጥ እቲ ኩነታት ምስተፈጠረ ካብ ከባቢ
ሁኔታው እንደተፈጠረ ከምዕራብ ትግራይና ከሰሜን ምዕራብ ትግራይ ዞኖች ወደ ሽረ እንዳስላሴ ከተማ ብዙ ተፈናቃዮች ሲመጡ ቆይተዋል። 200,000 አካባቢ የሚሆን ሰው ከሰሜን ምዕራብ ትግራይ ዞን ደግሞ ንብረቶቻቸውና ቤቶቻቸው የተቃጠሉባቸው ወደ 140,000 አካባቢ የሚሆኑ በአጠቃላይ ከ345,000 በላይ ተፈናቃዮች ሽረ እንዳስላሴ ከተማ ውስጥ ተጠልለው ይገኛሉ። 14 የሚሆኑ የመጠለያ ማዕከሎችም አሉን።
ሰዎቹ የተፈናቀሉት ከተለያዩ የምዕራብ ትግራይ ከተሞች እንደሆነና የሚያባረሯቸው የተለያዩ የአማራ ታጣቂዎች መሆናቸውን እንደሚገልጹላቸው የዞኑ ጊዜያዊ አስተዳዳሪ ዶክተር ቴድሮስ ጠቁመዋል።
ካብዚ ገርመካ እስካብ ዝቀረባ ግዜ ኩነታት ካብ ዝፍጠር ጀሚሩ ንከባቢ ከተ ወርሒን ፍርዓን ሰለስተ ወርሒን በዚሕ ተመዛ
በመጀመሪያዎቹ ሁለትና ሶስት ወራት የሚመጡት ተፈናቃዮች ጥቂት ነበሩ። በሶስት ትምህርት ቤቶች ውስጥ ብቻ ነበረ የተጠለሉት። ባለፉት ሁለት ሳምንታት ግን ከ159,000 በላይ ሰው በአንድ ጊዜ ተፈናቅሎ በ11 ተጨማሪ ትምህርት ቤቶች ውስጥ ተጠልሏል። ከምዕራብ ትግራይ ከቦታችን ልቀቁልን መባላቸውን የመንግስት ታጣቂዎች አይመስሉኝም፣ ግን ግለሰቦችና የታጠቁ ኃይሎች እንዳባረሯቸው ነው ተፈናቃዮቹ የሚነግሩን። አሁን እያናገርኩ ባለበት ሰዓት እንኳን ከተለያዩ የምዕራብ ከተሞች እየገቡ ነው።
ችግሩን ለመፍታት በዞንና በክልል ደረጃ የእንነጋገር መነሻ ሀሳቦችን ወደ አጎራባች ዞኖችና ወደ ክልል ደብዳቤ ልከው እስካሁን ምላሽ እንዳላገኙ ዶክተር ቴድሮስ ተናግረዋል። ከመንግስትና ከተለያዩ የረድኤት ድርጅቶች ብዙ እርዳታ እየደረሰ መሆኑን ይሁን እንጂ ከሰው ብዛትና በየቀኑ ከሚጎርፈው ተፈናቃይ ቁጥር አንጻር የሚላከው እርዳታ በቂ እንዳልሆነ ዶክተር ቴድሮስ አመላክተዋል። የሽረ እንዳስላሴ ጎልቶ በመታየቱ እንጂ በሽራሮ ከተማ በባድመና ከአካባቢው የተፈናቀሉ ከ80,000 በላይ ተፈናቃዮች ከጸለምትና ከአካባቢው ከእንዳባጉናና ሌሎችም አካባቢዎች የተፈናቀሉ ብዛት ያላቸው ሰዎች መኖራቸውን አስተዳዳሪው ጠቁመው በ13ቱም ወረዳዎች እርዳታውን ለማቃመስ መሞከራቸውን ገልጸዋል። ሽረ እንዳስላሴ ከሚገኙ ተፈናቃዮች ለ131,000 ተፈናቃዮች ለሁለት ወር የሚሆን የምግብና ምግብ ነክ ያልሆነ እርዳታ ቢያከፋፍሉም የሚፈልገውን ያህል አድርሰናል ብለው እንደማያምኑ ጊዜያዊው አስተዳዳሪ አመላክተዋል። ተፈናቃዮቹን ከተጨናነቁት መጠለያዎች ለማውጣት ትላልቅ የመጠለያ ድንኳኖችን ለመትከል እየሰሩ መሆናቸውን የገለጹት ዶክተር ቴድሮስ ዘላቂ መፍትሄ ግን ተፈናቃዮቹን ወደ መጡበት መኖሪያቸው መመለስ እንደሆነ አሳስበዋል። መፍትሄው ግን በእርሳቸው እጅ አለመሆኑንና በፌዴራል መንግስቱ ሊመለሱ እንደሚገባ መክረዋል።
ናይ ምዕራብ ትግራይ ዝኒአ ሽግርን ክፍታሕ ዝኽእል ሓደ ከም ሒዞም ቦታና ኢሎም ጎብጦሞ ዘለዉ
የምዕራብ ትግራይ ችግር ሊፈታ የሚችለው መሬታችን ነው ብለው በኃይል ከያዙት መሬት ሲወጡ ብቻ ነው። የተካሄደው ውጊያ ሰላም የማስከበር ዘመቻ እንጂ የቦታ ማስመለስ አይመስለኝም። ለዚህ ፌዴራል መንግስት አቅጣጫ ሊሰጥበት ይገባል። ሁለተኛው ደግሞ እነዚህ የሰሜን ምዕራብ ተፈናቃዮች ወደ እኛ እንዲመጡ ያደረጋቸው ስጋት ከሰሜን ምዕራብ ትግራይ የገጠር አካባቢዎች 80% የሚሆነው በሻቢያ ሰራዊት ቁጥጥር ስር ስለሆነ እነዚህ ሁለት ኃይሎች ወደ ቦታቸው ቢመለሱ ህዝቡ በሰላም ይኖራል የሚል እምነት አለኝ።
ስለዚህ ዞም ክልቴም ኃይልታት ዚያቶም ናፍቲ ዝምልሱ ቦታ ተትመልሱ ህዝቢ ብሰላም ክነብር እዩ ዝኣምን።
ሽረ እንዳስላሴ ወደ 150,000 የሚጠጉ የራሷ ነዋሪዎች እንዳሏት ዶክተር ቴድሮስ አስታውሰው አስተዳደራቸው ምዕራብ ትግራይ ውስጥ ያለውን ችግር ከሚመለከታቸው ጋር እየተነጋገሩ ለመፍታት እየሰሩ መሆናቸውን ገልጸዋል። ይፈጸማሉ ስለተባሉት የግድያ፣ የንብረት ዘረፋና ውድመት እንዲሁም የማባረር ክሶች የአማራ ክልል መንግስት የኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ግዛቸው ሙሉነህን ለማነጋገር ለሶስት ተከታታይ ቀናት ያደረግነው ጥረት አለመሳካቱን የዚህ ዘገባ አዘጋጅ ገብረመድህን ጠቁሟል። ይሁንና ኃላፊው በቅርቡ ስለዚህ ጉዳይ ከአሜሪካ ድምፅ ጋር አድርገውት በነበረ ቃለ ምልልስ ማፈናቀል የአማራ ባህሪም እሴትም አይደለም፣ አካባቢውም አማራ በስፋት የሚኖርበት ነው ብለዋል።
ሁለተኛ የአማራ አጠቃላይ የክልሉ መንግስት ከባህሪው አኳያ አቃፊ መንግስት ነው። ትግሬንም ኦሮሞንም ሌላውንም የትኛውን ብሔር ብሔረሰቦችን አቅፎ የሚይዝ ነው እና በህግ ማስከበር ሂደቱ ውስጥ እዛ አካባቢ ጦርነቶች፣ ውጊያዎች ተካሂደዋል። በዚህ ሰበብ ለጊዜው ቀዩን የሚለቅ ሰው አይኖርም ተብሎ አይታሰብም። እኛ ከዚህ ወጥተን ትግሬም አማራም አገውም አፋርም ሽናሻም ሌላም ሳንል የትኛውንም ሰው የሆነን ፍጡር ሁሉ ወደ ቀዩ እንዲመለስ የተፈናቀለ ካለ ይሄን የማድረጉን ስራ በስፋት ነው እየሰራ ነው ያለ ነው እና ብዙዎቹ የተመለሱበት ሁኔታ ነው ያለው።
አያይዘውም በኃይል ተወስደው ነበር ሲሉ አቶ ግዛቸው የገለጿቸውን ወልቃይት ጠገዴና ሌሎችም አካባቢዎችን በምዕራብ ትግራይ ስም መጥራት ትክክል አይደለም ብለዋል።
ወልቃይትና ራያን አካባቢ በምዕራብ ትግራይ መሰየም ወቅታዊ ነው የሚል እምነት የለኝም። ይሄ ጊዜው ያለፈበት ነው። የእነዚህ አካባቢ ሰዎች ነጻነታቸውን ካወጁ 2-3 ወራትን እያስቆጠሩ ነው ያሉ የፎይታ ጊዜ ላይ ያሉ ሰው። ስለዚህ ተደጋጋሚ በልዩ ልዩ ሚዲያዎችም የትግራይ ጊዜያዊ አስተዳደር አሁን ወይዘሮ ቴነሽ የኮሚኒኬሽን ኃላፊዋች ሰጠች የተባለው ምዕራብ ትግራይ የሚለው ከአሁን በኋላ ቢያስተካክሉት ጥሩ ነው የሚል እምነት አለ። ምዕራብ ትግራይ ከሆነ አሁን ከተከዘይ መለስ ያለው ቦታ ክፍፍል ከሆነ አላቅም።
ተፈናቀልን ከሚሉና የብልጽግና ፓርቲ ባለስልጣኖች የሚቀርቡ ጥያቄዎች አቶ ግዛቸው ትህነግ ብለው የጠሩት ህወሓት እድል እንዲያገኝ የሚደረግ የልመና ጥሪ ነው ሲሉ አጣጥለውታል። ባለፈው ታህሳስ ወር ከዳንሻ ከተማ 11 የጭነት መኪናዎች ሙሉ እናቶችና ህፃናትን ጭነው ተከዘ ወንዝ ላይ እንደጣሏቸው የአይን እማኝ ነን ያሉ የዳንሻ ነዋሪዎችን ጠቅሶ የአሜሪካ ድምፅ ትግርኛ ክፍል ዘግቦ ነበር። የዳንሻ ከተማ ምክትል ከንቲባ የተባረረ ሰው የለም ሲሉ በወቅቱ መልስ ሰጥተዋል። ትግራይ ክልል ውስጥ እየደረሱ ናቸው ስለሚባሉ የማፈናቀል አድራጎቶችም ሆነ ሌሎች የበደልና የጥቃት ክሶች ከፌዴራል ሲቪልና ወታደራዊ ባለስልጣኖች ምላሽ ለማግኘት ሰሞኑን ያደረግናቸው ተከታታይ ጥረቶች ለጊዜው አልተሳኩም።
ገብረንና አዳነችን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ኢትዮጵያ ውስጥ ግጭት በሚከሰትበት ጊዜ በማንነት ላይ ያነጣጠሩ አደገኛ የሚባሉ የጥላቻ ንግግሮች በማህበራዊ ሚዲያም ሆነ በዋና ሚዲያዎች ላይ በጉልህ እንደሚታይ የጠቀሱት የህግና የሰብአዊ መብት ባለሙያዎች በምርጫ ፉክክር ወቅት ደግሞ ይህን ሁኔታ እንዳያባብሰው ጥንቃቄ ሊደረግ እንደሚገባ መከሩ። የፖለቲካ ፓርቲዎች በሚያደርጓቸው የምርጫ ቅስቀሳዎች ወቅት የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከያና ለመቆጣጠሪያ የወጣውን አዋጅ አክብረው መንቀሳቀስ እንደሚገባቸው የፌዴራል ጠቅላይ አቃቤ ሕግ ፕሬስ ሰክረታሪያት ጽህፈት ቤት ኃላፊ አቶ አወል ሱልጣን ተናገሩ። የመንግስት ባለስልጣናት በየትኛውም መንገድ ሀሳባቸውን በሚገልጹበት ጊዜ ለህጉ ተገዢ ሆነው ለሌሎች አርአያ መሆን እንደሚጠበቅባቸው አሳስበዋል። አድማጮች፣ ባለፈው ረቡዕ የዚህን ዘገባ አጠር ያለ ዝግጅት አሰምተናችሁ ነበር። ተጨማሪ መረጃዎችን የሚሰጠውና ሰፋ ብሎ የተዘጋጀው ዘገባ እንደሚከተለው ይቀርባል። ማንነትን መሰረት አድርገው የሚነገሩ የጥላቻ ንግግሮች ግጭት ቀስቃሽ እንደሆኑ በሰብአዊ መብቶች ላይ የሚሰሩ ባለሙያዎች ይናገራሉ። የመብቶችና ዴሞክራሲ እድገት ማዕከል መስራች ከሆኑት አንዱ አቶ በፈቃዱ ኃይሉ እንዲህ ያሉ ንግግሮች በምርጫ ቀስቀሳ ወቅት ጥንቃቄ ካልተደረገባቸው ቀድሞውኑ በግጭት ውስጥ ለቆየ ማህበረሰብ ተጨማሪ ችግር አመንጭ ሊሆኑ እንደሚችሉ ስጋቱን ይገልጻል።
የዘንድሮ ምርጫ በብዙ ምክንያቶች እየተቀሳቀሰ ይመስላል። ግን በቴሌቪዥን የሚተላለፉ ክርክሮች ሲጀመሩና ቀናቱ እየቀረቡ ሲመጡ የአደባባይ ሰልፎች፣ የአዳራሽ ስብሰባዎች ሊኖሩና ሊበራከቱ ስለሚችሉ በእነዚህ ወቅት የተለያዩ የማህበረሰብ ክፍሎች አሁን ደግሞ በጣም አከራካሪ ነገሮች ከሌ ተጠቃ ከሌ ያጠቃ የሚሉ ነገሮች ስለሚሆኑ ማህበረሰብ ክፍሎችን እየጠሩ የተጠበቁ ማንነቶች የሚባሉትን ወይም ባህሪያት የሚባሉትን መሰረት ያደረገ የማግለል ንግግሮችን ሊናገሩ ይችላሉ። ያ ደግሞ ወደ ተግባር ሊለወጥ የሚችልበት እድል አለ። ስለዚህ ካለፉት ምርጫዎች ጋር ብናወዳድራቸው ያለምንም ጥርጥር በአሁኑ ይሄ ስጋት ከፍተኛ ደረጃ ላይ ነው።
የህግ ባለሙያዎች ለሰብአዊ መብቶች ዳይሬክተር አቶ አመሀ መኮንን በኢትዮጵያ ከዚህ በፊት የተካሄዱት ምርጫዎች ከፍተኛ ገንዘብ የወጣባቸው ከመሆን ያለፈ ከምርጫ ዴሞክራሲ ጋር በተያያዘ ልምምድ የተደረገባቸው እንዳልነበሩ ይናገራሉ።
ከዛ አንጻር ልምምድ በሌሉት ሁኔታ ፖለቲካ ፓርቲዎች በሚያደርጉት የምርጫ ቅስቀሳ ግጭት ቀስቃሽ የሆኑ ንግግሮችን፣ ሀሳቦችን ሊተነዝሩ የሚችሉበት ሁኔታ ይኖራል። አባሎቻቸውም እንደዚሁ ፓርቲዎቻቸውን በመደገፍ ሂሳብ እንደዚሁ ሌላውን ህብረተሰብ ሊያስቆጣ ወደ ግጭት ወደ መድሎ ሊወስዱ የሚችሉ ወደ ማግለል ሊወስዱ የሚችሉ ሀሳቦችን፣ ንግግሮችን ሊያደርጉ ይችላሉ። ወይም ደግሞ ሰፋ ያለውም ደጋፊዎችም በዚህ መንገድ ሊሄዱ ይችላሉ እና የጥላቻ ንግግር ባልተጠበቀ መጠን ሊመጣ ይችላል። እሱ ደግሞ ወደ ግጭት ሊመራ ይችላል የሚል ስጋት ነው እንግዲህ ያለው።
ስጋቱ ከዚህ ቀደም በሀገሪቱ የታዩትንና አሁንም በተለያዩ አካባቢዎች ከሚታዩት ግጭቶች በመነሳት የመነጨ መሆኑን የገለጹት አቶ አምሀ በተወሰነ መልኩ ለውጥ ሊያመጣ ይችላል በሚል ተወዳዳሪ ፓርቲዎች አባላቶቻቸውና ደጋፊዎቻቸው ጥንቃቄ ማድረግ እንዳለባቸው የሚያሳስቡ ውይይቶች በተለያየ መልኩ እየተዘጋጀ መሆኑን ጠቁመዋል። ጥንቃቄ ለማድረግ የጥላቻ ንግግር የሚለውን ሀሳብን በሚገባ መረዳት እንደሚያስፈልግ የሚናገረው አቶ በፍቃዱ
ለምሳሌ የተጠበቁ ማንነት የሚላቸው አሉ። የተባበሩት መንግስታት የሰብአዊ መብቶች ድንጋጌ እና እነሱ ማለት የወል ማንነቶች ናቸው። ብሄር፣ ጾታ፣ ዘር የመሳሰሉ ነገሮች ማለት ነው። እነዚህን መሰረት ያደረገ ወይም ኢላማ ያደረገ የጥቃት፣ የማግለል፣ የመድሎ ጥሪ ሲሆን ነው የጥላቻ ንግግር የሚባለው።
እነዚህ ንግግሮች ተጠያቂነት በሌለበትና ተጠያቂነት የሌለ ሲመስል አዘውትረው እንደሚነገሩ ከዚህ ቀደም ድርጅታቸው ለ18 ወራት በማህበራዊ ሚዲያ ላይ ያደረገውን ክትትል መሰረት በማድረግ ይናገራል።
ከአካሎች የሚፈጥሩ ሁኔታዎች ሲኖሩ ነው። ለምሳሌ በማህበራዊ ሚዲያዎች ላይ ከመደበኛው ሚዲያ ወይም ሌሎች ቦታዎች አንጻር የሚበረከትበት ምክንያት ሰዎች እዛ ላይ ሲሆኑ ተጠያቂነት የሌለ ይመስላቸዋል። ሰዎች ጋር ገጽ ለገጽም ስለማይፋጠጡ ኤዲቶሪያል ፖሊሲም ስለሌለ እንዳሻቸው ያሻቸውን ተናግረው የማለፍ ስሜታቸው ከፍተኛ ይሆናል። ተጠያቂነት የሌለ ስለሚመስላቸው ማለት ነው። በሌላ በኩል ደግሞ በተለይ ሰው በተሰበሰበበት እና መፈክሮች፣ የተጋጋሉ ንግግሮች፣ ክርክሮች፣ የጠዙ ንግግር ልውውጦች በሚኖሩባቸው ሰዓት ላይ የተጋጋለው ስሜት ለመፍሰስ ሲባል በቃል እየጨማመሩ የመናገር አዝማሚያ ሊኖር ስለሚችል በተለይ እንደዚህ አይነት ስብሰባዎች፣ የቅስቀሳ ጊዜያት፣ የአዳራሽ ውስጥ የጥላቻ ንግግሮችን ለመናገር
በኢትዮጵያ የፖለቲካ ፓርቲና ማህበራዊ ሁኔታ ውስጥ ለጥላቻ ንግግር መስፋፋት የሚጠቀሱት ምክንያቶች ብዙ መሆናቸውን የሚናገሩት አቶ አምሃ የሚያስከትሉት ጉዳትም የተለያየ ማህበረሰብ ክፍልን ይነካል ብለዋል። ሴቶች ደግሞ የበለጠ ተጎጂ ናቸው ይላሉ።
ንግግሮች እንዳልኩት ሄዶ ጌታቸው ሴቶችን ማግለል ነው። ከፖለቲካ ስልጣን፣ ከማህበራዊ ተሳትፎ፣ ከተለያዩ ማህበራዊ ግንኙነቶች የማግለል ውጤት ነው የሚኖራቸው እና ከዚህ አንጻር ነው እንግዲህ ሴቶች ይበልጥ በጥላቻ ንግግር ተጠቂ ናቸው ለማለት የሚቻለው። ምናልባት እንዳልኩት ለማለትም እኮ የጥላቻ ንግግርን ዝም ብለን ከብሔር ማንነት እንደዚህ አይነት ሁኔታዎች ጋር ብቻ የምናያይዘው ከሆነ ይሄኛው የጥላቻ ንግግር ገጽታ ላይታየን ይችላል።
የፌዴራል ጠቅላይ አቃቤ ሕግ ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ አወል ሱልጣን በበኩላቸው በምርጫ ወቅትም ሆነ ከምርጫ ውጪ ባለው ሁኔታ በባለሙያዎቹ የሚነሳው ስጋት የሁሉም መሆኑን ይናገራሉ።
የምንከተለው ስርዓት አብዛኛውን ብሔር ቤዝድ ስለሆነ የፖለቲካ ፓርቲዎች አደረጃጀትም ብሔር መሰረት ያደረጉ የመወዳቸው በጣም ሰፊ ነው። ከምርጫ ጋር በተያያዘ የሚደረገው ቅስቀሳ በቅስቀሳዎቹ መካከል የሚተላለፉ መረጃዎችም ጭምር አንድን ብሔር ወይም አንድን ሃይማኖት ወይም በሌላ ማንነት ውስጥ ያለን አንድን ቡድን በልዩ ጠቅሶ ሊያጥላላ ወይም ደግሞ በዛ ብሔር ላይ ወይም በዛ ሃይማኖት ላይ ጥላቻ እንዲነግስ ወይም ደግሞ እንዲገለል ወይም ጥቃት እንዲደርስበት ሊያደርጉ የሚችሉ ንግግሮች ተላለፉ እንደሚችሉ እሙን ነው። ከዚህ ቀደም የነበረውን በማህበራዊ ደረጃ ተጠቃቀም ጋር ተያይዞ ያለውን ችግር ስንመለከት እንዳየነው የፖለቲካ ፓርቲዎችን የሚመሩ ግለሰቦችና አመራሮችም ሳይቀሩ ብሔርነት ጥለው ወይም ደግሞ ብሔርን መሰረት ያደረጉ የጥላቻ ንግግሮች ሲሰራጩ እንደነበረ ተመልክተናል ወይም ታዝበናል። በምርጫ ወቅት ደግሞ ይህ ባህሪያቸው ይህ አመለካከታቸውን አስተሳሰባቸው ሰፍቶ የሚቀጥል ከሆነ የራሳቸው መብት ኤክሰርሳይዝ እያደረጉ ነገር ግን በሌሎች መብት ላይና በሀገሪቷ ናሽናል ሴኪሪቲ ላይ የሚጥለው ጠባሳ ወይም ሊያስከትል የሚችለው ተጽዕኖ ቀላል የሚባል አይደለም ማለት ነው። ስለዚህ በምርጫ ቅስቀሳ ጊዜ የሚነገሩ ንግግሮች የጥላቻ ንግግር ሆኖ አልሆኑም በወንጀል ተጠያቂ አያደርግም የሚል በልዩ ላይ የተቀመጠ ድንጋጌ የለም። ስለዚህ በምርጫ እንቅስቃሴ ውስጥ የማይሳተፉ ሰዎች በጥላቻ ንግግርን ወንጀል ሲጥሱ የሚከሰሱ የመሆኑን ያህል በፖለቲካ እንቅስቃሴ ውስጥ ያሉ በምርጫ እንቅስቃሴ ውስጥ የሚገኙ የፖለቲካ ፓርቲ አባላት የጥላቻ ንግግር ከሰነዘሩ ወይም ደግሞ ሐሰተኛ መረጃ የሚያሰራጩ ከሆነ በወንጀል የሚጠየቁበት ሁኔታ ስለመኖሩ ወንጀል ጉ ወይነ ከወጣው ህግ መረዳት ይቻላል።
ቀድሞ የተከሰቱ ሁኔታዎችን ከስጋቶቹ ጋር በማገናዘብ ለወጣው የጥላቻ ንግግርና ሐሰተኛ መረጃ ስርጭት መከላከያና መቆጣጠሪያ አዋጅ ተገዢ በመሆንና በማክበሩ ተፎካካሪ ፓርቲዎችም ሆነ አባላቶቹና ደጋፊዎቻቸው ጥንቃቄ ማድረግ እንደሚገባቸው አቶ አወል ያሳስባሉ። ሆኖም እንደ ሂውማን ራይትስ ዎችና አርቲክል 19ን የመሳሰሉ በዓለም አቀፍ ደረጃ ከመብት ጋር የሚሰሩ ድርጅቶችም ሆነ ኢትዮጵያ ውስጥ የሚንቀሳቀሱ የመብት አራማጆች አዋጁ በጥላቻ ንግግር ስም ሀሳብን የመግለጽ ነጻነትን ይጋፋል የሚል ስጋት ሲያንጸባርቁ ቆይተዋል። የሚነገረው ስጋት የአንድ ወገን ብቻ አይደለም የሚለው አቶ በፈቃዱ ሀሳብን የመግለጽ ነጻነት እንዳይሸራረፍ የሚተጉ እንዳሉ ሁሉ በጥላቻ ንግግሮች ምክንያት ሰለባ የሚሆኑ የህብረተሰብ ክፍሎች ቁጥርም ቀላል አይደለም ይላል።
ጥላቻ ንግግር ለምሳሌ መገደብ አለበት ምን የሀሳብን የመግለጽ መገደብ አለበት ማለታችን መሆኑ ምንም ጥያቄ የለውም። ግን ነጻነቱ ከሌሎች ነጻነት ሁሉም መብቶች የትኛውም መብትን የትኛውም ነጻነት ገደብ ይጣልበታል። ኢትዮጵያ የፈረመችው የሲቪልና ፖለቲካል መብቶች ቃል ኪዳን የሚባል አለ። እዛ ላይ አንቀጽ 19 ንዑስ አንቀጽ 3 እና አንቀጽ 20 ሀሳብን የመግለጽ ነጻነት ሊገደብባቸው የሚችሉ አግባቦችን ያስቀምጣል ማለት ነው። ሶ የሚገደበው ምንድን ነው? ሀሳብን ነጻነት ያስፈልጋል ብለን የምንከራከርባቸውን ነጥቦች ራሱ ስለሚጋፋ ነው የጥላቻ ንግግር። አንዱ ለምሳሌ ምንድን ነው? ነውጥን ለመከላከል ነው ሀሳብን የመግለጽ ነጻነት መከበር አለበት የሚባሉ። ምክንያቱም ሰዎች ሲታፈኑ ወደ ነውጥ ይገባሉ ተብሎ። ነገር ግን ሰዎች ሲናገሩ ነውጥ የሚቀሰቅሱ ከሆነ ዞሮ ዞሮ ያስፈልጋል ብለን የተከራከርንበትን ሀሳብ ተቃረነ ማለት ነው። ሌላው ለምሳሌ ሐሰተኛ መረጃ ስርጭቶችንም ስንመለከት እንደዛው ነው። እውነቱን ለማረጋገጥና ለማግኘት የሚቻሉ ሰዎች እንደልባቸው ሲናገሩ ነው። ስቲል አሁንም ቢሆን ዋናው መፍትሄው ብዙ የመናገር ነጻነት መስጠት ነው። እንዲህ አይነት ችግሮች ሲፈጠሩ ሀሳብን በሀሳብ መመከት ነው የሚቻለው ይባላል። ግን በእኛ ሀገር ሁኔታ ውስጥ ተቋማት ጠንካራ ተቋማት የሉም እና ተቋማት ስንል ደግሞ አንደኛ ለምሳሌ የጥላቻ ንግግሮቹ ተናጋሪዎች ለተጠያቂነት ስክሩቲኒ የሚያቀርቡ ተቋማት፣ የሚዲያ ተቋማት፣ የሲቪል ሶሳይቲ ተቋማት የሉም። የሚዲያ ሊትሬሲን ወይም የዜጎችን ሲቪሊቲ የሚያሳድጉ ጠንካራና ገለልተኛ የሲቪል ማህበራት ተቋማት የሉም። ዜጎችን ደህንነት ከጥቃት ለመከላከል የሚችሉ ጠንካራና ፈጥኖ ደራሽ የጸጥታ አካላት የሉም። እነዚህ ሁሉ ተቋማት በሌሉበት ሁኔታ የሀሳብን የመግለጽ ነጻነት እንዳይሸራረፍ በሚል የጥላቻ ንግግሮች መረን ከለከት ናቸው። አሁን ያለውን በተለይ ያለንበትን ይሄ ሁኔታ እያባባሰው የሚሄደው ማለት ነው።
የጥላቻ ንግግር ለመገደብ የወጣውን አዋጅ ደግሞ አምባገነን መንግስታትም ሲጠቀሙበት ይታያል ይላል በፍቃዱ።
ግን ይሄ ማለት መንግስታት በተለይም ደግሞ አምባገነን መንግስታት አይጠቀሙበትም ማለት አይደለም እና በእኛ ሀገር ቢሆን ያሉ ጥቂት ኬዞች የሚያሳዩት አሁን አዳዲስ ኬዞች ማለት ነው በቅርብ ጊዜ ወዲህ የምናያቸው ያሉት ኢላማ የሚደረጉት ሰዎች እየተመረጡ በፖለቲካ አስተያየታቸው የጥላቻ ንግግር ስለተናገሩ የሀሰተኛ መረጃ ነገር ስላሰራጩ ብቻ ተብሎ አይደለም ማለት ነው። ስጋቱ እውነተኛ ነው፣ ግን ስጋቱ አንድ ወገን ብቻ አይደለም ያለው ማለት ነው። የጥላቻ ንግግሮችን እንዲሁ ዝም ብሎ በስመ ሀሳብ የመግለጽ ነጻነት መልቀቅ የበለጠ
አቶ አወል አዋጁ ሀሳብን በነጻነት የመግለጽ መብት አለመገደብን ግንዛቤ ውስጥ አስገብቷል ይላሉ።
የጥላቻ ንግግር ሀሳብን ከነጻነት የመግለጽ መብት ጋር የተገናኘ ስለሆነ ሀሳብን በነጻነት የመግለጽ መብትና ከመብቱ ጋር ተያይዞ ያሉ ሬስፖንሲቢሊቲዎችን ፋይን ላይኑን በሚገባ የመለየት ኃላፊነት አለባቸው ፖለቲካ ፓርቲ አባላት ማለት ነው። ስለዚህ ሀሳብን በነጻነት የመግለጽ መብት አልተገደበም። ነገር ግን በህገ መንግስቱ አንቀጽ 29 ንዑስ አንቀጽ ስድስት ላይ ከተቀመጡ ገደቦች መካከል አንደኛው የሀገሪቷ ናሽናል ሴኩሪቲ ሊያናጋ የሚችል ወይም በግልጽ በተቀመጠ ጦርነት ቀስቃሽ የሆኑ ወይም ደግሞ የብሔር ግጭት ሊያሳስ የሚችሉ ንግግሮች የሚያስተላልፉ ሰዎች ግን የማይፈቀድላቸውን ደግሞ በዚህ ክልከላ ውስጥ ወይም ሞግድ ውስጥ የሚወድቁ ስለሆነ ያንን ተግባር መፈጸም እንደማይችሉ ያስቀምጣል። ህገ መንግስት ግርግብ ስለሆነ ህገ መንግስትን የሚያስፈጽሙ ደግሞ ህጎች ደግሞ አዋጅ፣ ደንቦች፣ መመሪያዎች ይወጣሉ። ከእነዚህ ህጎች መካከል ደግሞ አሁን የጥላቻ ንግግርና የመረጃ ስርጭት ለመከላከል የወጣ አዋጅ ነው። ስለዚህ ይሄ አዋጅ የወጣው የህገ መንግስቱን አንቀጽ 29 ንዑስ አንቀጽ ስድስትን ለማስተግበር ወይም ደግሞ እሱ በህግ ብቻ ስለሆነ ህገ መንግስት ሊገድ የሚችለው በዛ መሰረት ህግ ወጥቶ ነው በዚህ መሰረት እየተፈጸመ ያለው እና ስለዚህ ፖለቲካ ፓርቲ አባላት ቢያሸንፉ እና ስልጣን የፌደራል መንግስቱ ስልጣን ቢወስዱ የሚያስተዳድሩት ኦሮሞን ብቻ አይደለም፣ የሚያስተዳድሩት አማራን ብቻ አይደለም፣ የሚያስተዳድሩት ትግሬን ብቻ አይደለም። ትግሬውም፣ ኦሮሞውም፣ አማራውም፣ ደቡብም፣ ጋምቤላ ያለበት ማህበረሰብ የሚመሩት ማለት ነው። ስለዚህ በዛ አቋማቸው አሸንፈው እንኳን ስልጣን ቢይዙና ቢያሸንፉ ያንን መልቲ ኤትኒክ የሆነ ኔሽን ወይም ደግሞ ህዝብ ለመምራት የሚያስችል ሞራል አይኖራቸው ማለት ነው። ስለዚህ የትኛውንም ማህበረሰብ የትኛውንም ኢትዮጵያዊ ከግምት ያስገባ መልእክት ነው ለምርጫ ቅስቀሳዎች ላይ መተላለፍ ያለባቸው። ከዛ ውጭ ከሆነ ግን ጠቅላይ ዐቃቤ ሕግ የህግ ማስከበር ኃላፊነት ግዴታ ስላለበት በምርጫ ሂደት ውስጥ የተፈጸሙ ወንጀሎችን የፖለቲካ ምህዳሩን ለማስፋት በሚል ሊታለፍ የሚችል ነገር አይሆንም። ስለዚህ በወንጀሉ የተሳተፉ ሰዎችን በህግ የመጠየቅ ስራ ይሰራል ማለት ነው። በዚህ ጉዳይ ላይ ምንም ምንከራከርበት ምን እንደደረገ ጉዳይ አይደለም የሚሆነው ማለት ነው።
ወደ ምርጫ ውድድር የሚገቡ የየትኛውም ፖለቲካ ፓርቲዎች የጥላቻ ንግግርና ሀሳብን በነጻነት የመግለጽ ነጻነት ለይተው ማወቅ አለባቸው ይላሉ አቶ አወል።
አሁን ትልቁ አቢዩዝ ሊደረግ የሚችለው ብዬ ማስበው ይሄ ሀሳብን በነጻነት የመግለጽ መብት ነው፣ የፖለቲካ ምህዳሩን ማጥበብ ነው የሚሆነው የሚል ሌላ ክርክር ይነሳ ይችላል። ይህንን ከግምት አስገብቶ አዋጁ በአንቀጽ አምስት ላይ በልዩ ሁኔታ በህግ ላይ አያስጠይቁ የሚችሉ ብሎ ካስቀመጣቸው መካከል አንደኛው የፖለቲካ ትችት ከሆነ በወንጀል አያስጠይቅም ይላል። ስለዚህ የፖለቲካ ትችት የሚባለው ምንድን ነው የሚለው ነገር ነው እንግዲህ አከራካሪ የሚሆነው። ወይም ደግሞ በደንብ ማጥያ ያለብን ጉዳይ የፖለቲካ ትችት ማለት ስድብ ነው ወይ፣ የፖለቲካ ትችት ማለት አንድ ብሔር ላይ ጥቃት እንዲነሳሳ መረጃ ማሰራጨት ነው ወይ የሚለውን ነገር መፈተሽ መቻል ያለብን። የፖለቲካ ትችት የሚባለው አንድ የፖለቲካ ፓርቲ በፖለቲካ እንቅስቃሴ ውስጥ ተወዳድሮ አሸንፎ የመንግስት ስልጣን መያዝ ሲፈልግ ለሚመጡት ቡድኖች ለሚመጡት ሰዎች የሚያስተላልፈው መልእክት፣ የፖሊሲ አቅጣጫው፣ የአስተዳደር ሁኔታው በፍትህ ስርዓቱ፣ በጤናው፣ በእርሻው፣ በምኑ ዘርፍ ላይ ቢመረጥና ስልጣን ቢወስድ ለሀገሪቷ ሊያበረክት የሚገባውን ሚና የሚገልጽበት መድረክ እንጂ ያን እድል ተጠቅሞ በአንድ ብሔር ላይ በአንድ ሃይማኖት ላይ ጥላቻ የሚገልጹ ንግግሮችን ማስተላለፍ ይችላል ማለት አለ። ስለዚህ የትኛውንም ሁኔታ የገዢውን ፓርቲ የተፎካካሪ ፓርቲዎችንም የግለሰቦችንም የቡድኖችንም የፖለቲካ አቋም መተቸት መቃወም ይችላል። የገዢው ፓርቲ ወይም ደግሞ በአሁኑ ስልጣን ላይ ያለው መንግስት የሚያወጣቸው ደንቦች፣ የሚፈጽማቸው ፖሊሲዎች፣ የሚከተላቸውን የአሰራር ስርዓቶችን መተቸት ለየትኛው የፖለቲካ ፓርቲ የተፈቀደ ነው፣ ክልክል አይደለም። ነገር ግን በዚህ የትችት ማዕቀፍ ውስጥ ሊካተት የማይገባ ዋነኛው ነገር የማህበረሰቡን እሴት፣ የማህበረሰቡን ሰላም ሊያናጋ ወይም ደግሞ በነበረበት እንዳይቀጥል የሚያደርጉ ማህበረሰቡ ተቻችሎ ተዋዶ እንዲኖር የሚያስችሉ እሴቶቹን የሚሸረሽሩ የሚያፈራርሱ ንግግሮችን ማስተላለፍ ማሰራጨት ነው የማይቻለው።
የጥንቃቄ ማሳሰቢያው የመንግስት ባለስልጣናትንም ይመለከታል ባይናቸው አቶ አወል።
ለመንግስት ተቋማት መንግስት አመራሮችም ለመንግስት ኃላፊዎችም የማስተላለፈው መልዕክት በዚህ አጋጣሚ ለየትኛውም ማህበረሰብ፣ ለየትኛውም ቡድን በመንግስት ስልጣን ላይ ያሉ ወይም በመንግስት ኃላፊነት ላይ ያሉ ሰዎች ሞዴል መሆመቻ ያለባቸው በዚህ ህግ አተገባበር ሂደት ውስጥም ለማህበረሰቡ ሞዴል መሆመቻ ያለባቸው ምሳሌ መሆመቻ ያለባቸው ባለስልጣናት ናቸው ወይም የመንግስት ተቋማት እየመሩ ያሉ ሰዎች ናቸው። ስለዚህ የመንግስት ተቋማት ኃላፊዎች ይህንን ህግ እየጣሱ ግለሰቦችን ህጉን አክብሩ መኖ መናገር የሞራልም የህግም የሎጂክም መንገድ አያስኬድ። ስለዚህ አሁን በዚህ መመቻ እንቅስቃሴ ውስጥ ህጉ የወጣው የገዢው ፓርቲ ሲናገር መልካም፣ የተፎካካሪ ፓርቲዎች ሲናገሩ የሚያስጠይቅ ሊሆን አይችልም። በየትኛውም ፓርቲ ላይ በገዢውም በተፎካካሪ ፓርቲዎችም ይሄ ድርጊት የሚፈጸም ከሆነ ያን ድርጊት የፈጸመው በግለሰብ ደረጃ ይቀጣል፣ ይጠይቃል ማለት ነው። በምርጫ ቅስቀሳ ሊሆን ይችላል፣ ከምርጫ ቅስቀሳ ውጭ በሚዲያም ሊሆን ይችላል፣ በፌስቡክ ሊሆን ይችላል። በየትኛውም ሁኔታ ጥላቻ ንግግርን፣ አስኪያ መረጃን የሚመለከት ወይም ከዛ ጋር የሚገናኙ ተግባራትን የፈጸመ ሰው የመንግስት ተቋማት የሚሆን የገዢ ፓርቲ በልዩ ሁኔታ ትዊት የሚደረግበት ሁኔታ ስለማይኖር ክስ ከቀረበበት ምርመራ ይጀመራል። ምርመራም ተደርጎ በህግ የሚያስጠይቅ ወይም ክስ ለማስመሰስ የሚያስችልበት ማስረጃ ከተሰበሰበ የማይጠየቅበት ሁኔታ አይኖርም።
በተፎካካሪ ፓርቲዎችም ሆነ በመንግስት በኩል ሲነገርም እርምጃ ሲወሰድም ጥንቃቄ የሚያስፈልገው የኢትዮጵያ ችግር ውስብስብ፣ የሚመጣው ውጤትም ጥፋቱ ከፍተኛ በመሆኑ ነው በማለት የህግና የመብት ባለሙያዎቹ ያስረዱ ሲሆን አስቀድሞ ግጭት በበዛበት እንደ ኢትዮጵያ ባለ ነባራዊ ሁኔታ በምርጫ ቅስቀሳ ወቅት የሚደረጉ ማንነትን መሰረት ያደረጉ ጥላቻ አዘልና አደገኛ ንግግሮችን ከመናገር መቆጠብ ዜጎች በማንነታቸው ምክንያት የሚደርስባቸውን ጉዳት ይቀንሳል ብለዋል። ለአሜሪካ ድምጽ ራዲዮ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይም እንገኛለን። አሁን ወደ ተከታዩ ዘገባ እንለፍ። ኮቪድ-19 እና አሳሳቢው የኢትዮጵያ ይዞታና ቀጣዩ ምዕራፍ። በአዲስ አበባና በተለያዩ የአገሪቱ ክፍል ቁጥሩ እያሻቀበ የመጣውን ስርጭት ለመከላከልም ሆነ ይበልጥም አዳጋች የሆነውን ህሙማንን ለመርዳት የሚሰጥ ሕክምና አቅርቦት ፈተናዎችን አስመልክቶ ሁኔታውን በወጉ ለመገምገምና ማህበረሰቡ እጅግ በከፋ ችግር ላይ ከመውደቁ አስቀድሞ በተጨባጭ ሊደረጉ የሚችሉ አማራጮችን ለመፈተሽ የታለመ ተከታታይ ዝግጅት ነው። ምርጫ የሌለው አፋጣኝ የተግባር ለውጥ በሚል ርዕስ በተጀመረው በዚህ ልዩ ቅንብር ቀደም ብለው በተሰሙት ሁለት ክፍሎች የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ከአዲስ አበባው ዘጋቢያችን መለስካቸው አመሀ ጋር በመተባበር በኮቪድ-19 በጽኑ ታመው በሕክምና ሲረዱ የቆዩና ያገገሙ አንድ የአዲስ አበባ ነዋሪና እንዲሁም የዕለት ተዕለት ፈተናዎቻቸውን ያካፈሉ የአዲስ አበባው የኮቪድ-19 ማዕከል ሐኪሞችን ያካተተ ቅንብሮችን አሰምተውናል። በቀጣዩ ተከታታይ ክፍሎች ደግሞ በዩናይትድ ስቴትስ የሚገኙ ሶስት ታዋቂ የህክምና ባለሙያዎች ባለፈው ዓመት በወረርሽኙ መጀመሪያ ሰሞን በዩናይትድ ስቴትስ የታየውን በብርቱ ፈተናዎች የታጀበ ሁኔታ በማዛመድ በተለይ ለዛሬው የኢትዮጵያ ሁኔታ የሚበጁ ባሏቸው አማራጮች ዙሪያ ይወያያሉ። ዓለም ያለበትን የወቅቱን ይዞታም መልከት ያደርጋሉ። ቀዳሚውን ክፍል እንሆ አሉላ።
አመሰግናለሁ ሲሆን እንግዶቼን በአጭሩ ላስተዋውቅ። ዶክተር እናውጋው መሀሪ ከፍተኛ የነርቭ ሐኪም፣ የኢትዮጵያ ዳያስፖራ የጸረ ኮቪድ-19 ከፍተኛ አማካሪ ምክር ቤት ሰብሳቢ፣ ዶክተር ገበየው ተፈሪ የተላላፊ በሽታዎች ሐኪምና የአማካሪው ቡድን የግንኙነት ጉዳይ ተጠሪ፣ ዶክተር አሰፋ ጀጃው መኮንን የሳምባና የጽኑ ህሙማን ሐኪምና በሚሰሩበት ተቋም የኮቪድ-19 ሕክምና ፕሮግራም ኃላፊ፣ ሶስታችሁም ለዚህ ፕሮግራም እንግዳ አይደላችሁም። በተለያዩ ጊዜያት በተደጋጋሚ በውይይቶቻችን ላይ ተሳትፋችኋል። የኮቪድ ጉዳይ በየትኛውም ዓለም አላበቃም። ከመቶ ሚሊዮን በላይ ሰዎች ክትባት ባገኙባት ነገር ግን ቀደም ሲል በከፍተኛ ደረጃ በተጎዳቸው በዩናይት ስቴትስ እንኳን አራተኛው ማዕበል እንዳይነሳ ስጋት አሳድሯል። በሌሎችም በርካታ ሀገሮች ዛሬም ራስ ምታት ነው። ይሁንና በኢትዮጵያ እንደ አዲስ በከፍተኛ ደረጃ በአንድ ጊዜ በተጣደፈና ወደ ተለየ ሁኔታ እየገባ በመሆኑ ስተት ብለን ወደ ኢትዮጵያ ከመግባታችን አስቀድሞ የተቀረው ዓለም ያለውን ገጽታ መልከት አድርገን እንለፍ። ዛሬ በዩናይት ስቴትስ ያለው ከፍተኛ ተስፋ የተጣለበት ሁኔታ ያሳድረውን ተስፋ ምናልባትም ለዚህ ምክንያት ይሆናሉ አዋጥተዋል የሚባሉትንም ነገሮች በማዛመድ ብንጀምር ዶክተር ገበየው ቀዳሚውን እድል ለርሰው ልስጥ።
አዎ፣ ኮቪድን ለመከላከል በአሜሪካ ስርጭቱን ቀነሰ ብሎ በክትባቱ ምክንያት ነው ለማለት በቂ የክትባት መጠን አልተሰጠም። ግን የተሰጠው ራሱ በጣም እንደሚያንጸባርቅ በሚሊዮኖች ቁጥር ሰዎች ነው ያገኙት። ሌላው እንግዲህ የተለያዩ ስቴቶች የተለያየ መከላከያ መንገድ ስለሚጠቀሙ ነው። ማስክ መጠቀሙ፣ ስብስብ መቀነሱ የመሳሰሉት ሁኔታዎች መተግበራቸው ነው። ግን አሁን እንደምናየው በአንዳንድ ክፍለ ሀገሮች ወይ ስቴቶች ይህንን መከላከያ መንገዱን ጥሰው ስለከፈቱ አራተኛ ዙር ሊመጣብን ነው የሚል ስጋት አለ። አሁን ደግሞ በከፍተኛ ደረጃ እየተዘዋወረ ያለው ደግሞ አዲስ ቫይረስ በሰው ሀገር ስም አትጥሩ ይባላል፣ ግን ከህዝብ ጋር ለመገናኘት የዩኬ ቫይረስ የሚባለው ነው። እና ሁለቱም በተጓዳኝ የሄደ ነው። ተስፋ ያለው ምንድን ነው? ወደ በጋው አካባቢ በዚህ ፍጥነት ክትባቱ በብዛት ከተሰጠ የህብረተሰብ መከላከያ አቅም ወይም ሄርድ ኢሚኒቲ የሚለው ደረጃ ልንደርስ እንችላለን የሚል ተስፋ አለ።
መልካም ንጽጽሩ ከኢትዮጵያ የዛሬ ይዞታ ጋር ቀጥተኛ ባይሆን ቀደም ብዬ በመግቢያው እንደጠቀስኩት ምን ተምረናል? ምን አዲስ ነገር ሳለ ዛሬስ በተዳከመው ኢኮኖሚና የህክምና ስርዓት ውስጥ ምንድን ነው ፈተናው? የቱን ያህል የከፋ ሊሆን እንደሚችል መገመት ይቻላል? በንጽጽር በቀጥታም ባይሆን ለመማሪያነት ያለበትንም ሁኔታ በአግባቡ ለመመልከት ዋሽንግተን ዲሲ አካባቢ ልቆይ። ዶክተር አሰፋ
እንግዲህ የአሜሪካ ነገሩ ያው ብዙ ነገር ተምረናል። ህመሙ ከጀመረ ጀምሮ አንደኛ ያው ትልቁ ነገር እንግዲህ የህብረተሰብ መከላከያ የምንላቸው ስብስብ መቀነስ የተባለው፣ ማስክ በስነስርዓት መጠቀሙ፣ እነዚህ ነገሮች ያው ብዙ ነገር እንዲቀነስ አድርገዋል። ሌላው ግን ለምሳሌ አንድ ሰው ኢንፌክሽን ቢይዘው እና ኮቪድ ቢይዘው ደግሞ በመጀመሪያ በተመላላሽ ህክምናም ቢሆን ሊጸናበት ይችላል። የተወሰነ እንግዲህ የእድሜ ክልልም የጤና ሁኔታዎችም ታይተው እነኝህ ሞኖክሎናል አንቲቦዲ የምንላቸው የምንሰጣቸው በተመላላሽ ገና መጀመሪያ የሚሰጡትም ብዙ ወደ ሆስፒታል የሚወስድ ሰውን ለመቀነስ ችለዋል። የበሽታውን ጸባይ ለመቀየር፣ ኮርሱን መቀየር ማለት ነው። እሱ አስፈላጊ ነገር ነው። ሁለተኛ ደግሞ ሰውም ታሞ ሆስፒታል ከገባ በኋላ ምን እናርግ የሚለውን መጀመሪያ አካባቢ እንግዲህ በጣም በፍጥነት ቶሎ ወደ ይሄ ኢንቱቤሽን መካኒካል ቬንቲሌሽን ወደምንለው ነበር የሚካሄደው። ከሱ ደግሞ መለስ ብሎ ሌላ አይነት የኦክሲጅን አሰጣጥ መንገዶች መኖራቸው፣ ሌሎች ደግሞ የህክምና ኢንተርቬንሽኖች ቫይረሱንም የሚመለከት ቢሆን ወይም ኢሚዩኒቲን የሚያስተካክሉ አይነት መድኃኒቶች መደረጋቸው ከበሽታው ከጀመረበት አካባቢ አሁን ያለን የታመመ ሰው የመዳን ቻንሱ ከፍ እንዲል አድርጎታል። እዚህ ያካል ያን እንግዲህ ከዚህ ብዙ መማር እንችላለን። ወደ ሀገራችን ልንወስደው የምንችለው ልምዶች አሉ ማለት ነው።
መልካም። እነኛን ልምዶች በስፋት እንመለከታለን። በቀጥታ የሚወረሱትንም ከስህተቶችም ጭምር መማር ትርጉም ይኖረዋል እና አንዳንድ ጥያቄዎችን አነሳለሁ። ዶክተር ናውጋው እርስዎም እንዲሁ የዩናይት ስቴትስን የተመለከቱትን የታዘቡትን ቀደም ብሎ የስራ አጋሮቸው ከተናገሯቸው ተጨማሪ።
አመሰግናለሁ አሉላ። በመሰረቱ ኮቪድ ኢንፌክሽን በአንድ አመት ውስጥ ትልቅ ትምህርት የተማርነው ሊደርሽፕ ወሳኝ እንደሆነ ነው። በመሰረቱ ኢንፌክሽን አንድ ሰው ከተጠነቀቀ፣ ለሚጠነቀቅ ሰው ቀላል ነው፣ ለማይጠነቀቅ ሰው ደግሞ ከባድ ነው፣ ይገለም ያጠፋል። እና አሁን ቪየትናምን ብናይ፣ አሜሪካን ብናይ፣ ኢኮኖሚም ብዙ ያልተጎዷሉ። ለምን? ይህንን በሽታውን በጥንቃቄ ፎከስ አድርገው በሀገር በአዋጅ የሰሩ ሀገሮች ብዙ አልተጎዱ። እንደ አሜሪካ ደግሞ ስንመጣ ዲሞክራቲክ የሆኑ ስቴቶች እና ሪፐብሊካን ስቴቶች ሁሉ ለውጥ አለ። በተለይም ከዚህ የነበረው መንግስት ይህንን አለማመን ስለነበረ ዚ በብዙ የምትመራዋ ከአሜሪካ እየተመራች ያንን ትልቅ ቀውስ ውስጥ ያስገባው የሪሶርስ አለመኖራት የተዛባ መልእክት ለህዝቡ እንዲደርስ በመደረጉና ይህንን መከላከል እንችላለን የሚል መልእክት ከላይ ከመሪዎች በትክክል ስላላገኘ አገሪቱ ከአዘቅት ውስጥ እንድትገባ አድርጓታል።
መልካም። በተለይ የዩናይት ስቴትስን ዋቢ አድርጋችሁ ያሉትን ልዩነት አነጻጽራችኋል። ታዲያ ከግማሽ ሚሊዮን በላይ ሰው ያለቀባት ዩናይት ስቴትስ አሁንም እየታገለችም ቢሆን በተለየ ሁኔታ እየሄደች ባለችበት ለኢትዮጵያ አይነት ሀገሮች ምናልባትም ከዩናይት ስቴትስ የቀረበ ንጽጽር የምትሆን በእርግጥ በኢኮኖሚ ከጥሩ ደረጃ የምትመደብ ጠንካራ የሕክምና ስርዓት የነበራት ቀደም ዶክተር ናውጋው የአመራር ድክመት ያሉት ታይቶበታል የምትባለው ብራዚል በሁለተኛ ደረጃ ትገኛለች። ከ300 ሺህ በላይ ሰው አልቋል። አሁንም ተስፋ የሚሰጠው ነገር አልጀመረም። የክትባት መርሃ ግብሩም በወጉ አልተጀመረም በሚል እየተከሰሱ ነው። መሪዋ እንደ ብራዚል ያለ ጠንካራ መሰረት ያለው እንኳን የተሽመደመደበት ነውና ዛሬ ያለበት ሁኔታ የቱን ያህል እንድትሰጉ ያደርጋቸዋል? ዶክተር ገበየው።
አዎ፣ ትልቅ የምንማረው ነገር ምንድን ነው? ብራዚልም ሰውየው ዶክተር እናውጋው ቀደም ብሎ የጠቀሰው ከዚህ በፊት የነበረውም የዚህ የአሜሪካውን መሪ በመከተል ኮቪድን አክብሮት አልሰጠው። ስለዚህ ከአመራር ጉድለት አለ። ግን የብራዚልን ህዝብ አኗኗር ስናይ ከእኛ ጋር የሚያመሳስለው ምንድን ነው? አብዛኛው ሰው በብዛት በአንድ ቤት ውስጥ ብዙ ቤተሰብ የሚኖርበት የስብስብ ሁኔታ ስላለ ስርጭቱ በቀላሉ መሄድ ይችላል እና ከፍተኛ ጉዳት እያደረሰ ያለው የሰዎች ስብስብ ነው እና ከነዚህ ከሁለቱ ሀገሮች መማር ምንችለው ኢትዮጵያን ቢሆን ይሄ የአደባባይ ስብስቡን፣ ሩጫውን፣ የመሳሰለውን ነገር ገደብ ካላረገች ስርጭቱ እየከፋ ከፍተኛ አደጋ ላይ እንደምትደርስ ነው ስጋታችን። እስካሁን ምንድን ነው የሚሞተው ሰው ቁጥር ከብራዚል እና ከአሜሪካ ጋር እኩል አይደለም የሚለው ነው። ግን የቫይረሱ ባህሪ ከተቀየረ ግን የሚሞተው ሰው ቁጥር ሊጨምር ይችላል። በተመሳሳይ ሁኔታ ስናየው አሜሪካን ብራዚልም በከፍተኛ ደረጃ ቫይረሱ የተሰራጨው በሰዎች ስብስብ ስለሆነ ኢትዮጵያም እየተሰራጨ ያለው እንደውም እዚህ ደረጃ የደረሰው በተለያየ አጋጣሚ በተደረጉ የሰዎች ስብስብ ስለሆነ እዛ ላይ መንግስት ከፍተኛ ትኩረት ለመንግስት ብቻ የሚተው አይደለም። ህብረተሰቡ ራሱ አሁን ብዙ ትምህርት አግኝቷል፣ ማወቅም አለበት። ህብረተሰቡም የራሱን እርምጃ መውሰድ አለበት።
በቀጥታ ወደ ኢትዮጵያ የሚያስገባንን በር ከፍተዋል ዶክተር ገበየው። የኢትዮጵያን ጉዳይ ገፋ አድርገን እንመልከት። ዓለም ምን ይመስላልን? በእነኚህ ሁለት አገሮች በኮቪድ የደረሰባቸውን ከፍተኛ ጉዳት ተመልክተናል። በተለያየ ጊዜያት በኢትዮጵያ ኮቪድ ይዞታና ሊደረጉ በሚችሉ ጉዳዮች ይበልጡንም በመከላከሉ ዙሪያ በተደጋጋሚ ተወያይተናል። ሁሉም ሰው እየተነጋገረ ሁሉም ሰው ስጋት ላይ ያለበትን ዛሬ ያለበትን ሁኔታ በተጨባጭ እንዴት ታዩታላችሁ? ዶክተር አሰፋ በቅርቡ ነው ከኢትዮጵያም የተመለሱት። ለአጭር ጊዜ የስራ ጉብኝት አድርገው ነው የመጡትና ምን ታዘቡ? ከጥቂት ሳምንታት በፊት ስለ ኢትዮጵያ ከሚታወቀው ከምናወራው በታየውም ምናልባትም በምሳሌነትም ሊያነሷቸው ከሚችሏቸው ጉዳዮች ጋር አዛምደው ቢገልጹልን።
ያው እንግዲህ አሁን በቅርብ አካል በተገኘሁበት ጊዜ ያየሁት እና የሰማሁት አንደኛ በእኛ ሀገር እነኚህ ሰዎች የሚሰበሰቡባቸው ነገሮች ሰርግ እንኳን ሲደረግ ነው ከወራት ሁለት ወር ሶስት ወር በፊት። ለቅሶ አሁንም በጣም ብዙ ሰው የሚገኝበት ነው። እንደዚህ ሁሉም ህዝብ የተሰበሰበበት ነገሮችም ይታያሉ። አዲስ አበባ ውስጥ በአይኔ እንኳን ዝም ብዬ ስቃኝ ማስክ ያረገው ሰው እና ያላረገው ሰው መንገድ ላይ፣ ምናልባት አንዳንድ ቦታ ላይ ያላረገው ሰው የሚበልጠው በቁጥር ፎቶግራፍ ሊነሳ አንድ ፎቶግራፍ ቤት ገባሁ። ትንሽ ቤት ነች። አራቱም ልጆች ማስክ አላረጉም፣ ፎቶግራፍ አንሹም አላረገም። ሰው እየገባ እየተነሳ ይወጣል እና በጣም አዘንኩ። ማስኩ አለ ግን አላረጉት።
ምናልባት ይሄ ጥሩ ምሳሌ ሊሆን ይችላል። ሲታዘቡ እንደሚያሳስቦትና ሊያናግሯቸው እንደሚችሉ መገመት እችላለሁ። ምናልባት ጠይቀዋቸው ይሆን የሰጡት መልስም ካለ?
አዎ፣ ልጆቹን ለምንድን ነው ስላቸው ትንሽ ደንገጥ ደንገጥ ነው ያሉ እና ወዲያው ማስክ ነው ያደረጉት። ሌላ ቦታ ግን የታዘብኩት ለምሳሌ ሂልተን ሆቴል እያንዳንዱ ሰው የቆመው በረንዳ ላይ ያለው ሰው በሙሉ በተለይ ስርዓት የሚያስከብሩት ልጆች ማስክ ያላረገውን ሰው እየተከታተሉ ማስክን አርግ ይላል። እንዲያውም ከፍ ባለ ሁኔታ ነው የሚያደርጉት። ከርቀትም ብቻ አንቁጭ ብትልም መጥተው ማስክን አርግ ይለዋል። እና የዛ አይነት እንግዲህ ከቦታ ቦታ የተለያየ ነው ማለት ነው። ሰዎች ደግሞ አነጋግር ያለው አንዳንዶቹ ይሄ ሁሉ ተነግሮ ኮቪድ እያለ ብዙ ሰው እንደሚያልቅ እየተነገረ በጣም ቀለል አድርጎ በሽታውን የማየት ነገርም ቅርብ ካነጋገሯቸው ሰዎች እንኳን አይቻለሁ። እና ይሄ አስደንጋጭ ነው በጣም። ሁለተኛ ይሄ ነገር የእያንዳንዱ ሰው ግዴታው ነው መሆን ያለበት። እኔ አሁን ነገሩን ከመንግስት ወደ ሰው ነው ማውረድ የምፈልገው። ኳሱን ለእያንዳንዱ ግለሰብ መስጠት ያስፈልጋል። ማስክ አለማድረጉ አሁን ህጋዊ ያልሆነ ስራ እየፈጸመ እንደሆነ አንድ ሰው ማወቅ አለበት፣ ተጠያቂ መሆን አለበት። ለምሳሌ ግሪኮች መጀመሪያ አካባቢ ማስክ ያላደረግ ሰውን ይቀጡ ነበር። ለእኔ አሁን አዲስ አበባ ውስጥ ፈጥኖ ከሚነዳ ሰው ማስክ ያላደረገ ሰው ከፍተኛ አደጋ የሚያደርስ ሰው ነው እና መቀጣት አለበት። አቅም ከሌለው ይሰጥ ማስክ፣ አቅም ለሌለው ሰው። ሌላው አንዳንዱ እንግዲህ ከኛ ሀገር የኢኮኖሚ አንጻር በጣም በጣም አስቸጋሪ ነው ነገሩ። ብዙ ክራውዲንግ አለ። መንገድ ላይ የተሰለፉትን ልጆች አይነበር፣ ወደ ባስ የሚገባውን የሰው ቁጥር አይነበር እና ይሄ መቼም ከአቅማችን በላይ ነው። ግን አትሊስት ሁለት ማስክ እንዲያውም ዳብል ማስክ ይደረግ። እንደዚህ አይነት በሽታ መጀመሪያ ሲመጣ አንድ ጎረቤቴ ባይ ዘ ኤንድ ኦፍ ዲስ ፓንደሚክ ይሄ ነገር ሲያልቅ አለኝ እያንዳንዳችን የምናውቀው ሰው የሚሞት ይኖራል አለኝ።
እዚህ ጎረቤቶን ነው እየነገሩ ነው ያለው
እዚህ ያለው ፈረንጁ by the end of the pandemic, we will know someone who would die from this disease. እንዳለውም እናቆሰው እንግዲህ ፈረንጆች ክሎዝ ቱ ሆም ይለለም ወደ ቤታችን ድረስ እንደምንለው ስለዚህ አዲስ አበባ ላይ አሁን እማውቀው ሰው ሞቷል እማውቀው ሰው ተይዟል ጓደኞቼ ታመሟሉ ይሄ ማለት እያንዳንዱ ሰው ጋር ይሄ ደርሷል ማለት ነው እና ያሁኑ በጣም በጣም አስግቶኛል አሁን ያየሁት ሁኔታና እኛ ከመናስበው ውጪ የቫይረሱም ዳይናሚክስ ቀየር ያለ ነው የሚመስለኝ ሀገራችን ደግሞ አሁን ካፓሲቲ የለም የጤና ተቋማት ሊያስተናግዱት የሚችሉት አይነት ዌብ ነው የሚመጣው ብዬ ማሰብ ያስቸግረኛል አሁን ነው እኛ ጋር እንደ አዲስ መረባረብ ያለብን ብዬ ነው ማስበው
አድማጮች ውይይቱ አልተቋጨም ተከታዩ በነገው ምሽት ሐኪሞን ይጠይቁ ፕሮግራም ይቀጥላል። እንዲሁም ሙሉን ተከታይ ዝግጅትን በማህበራዊ ሚዲያ ገጾቻችን ላይ እናኖራለን። ለአሁኑ ግን የውይይቱን ተሳታፊዎች እናመሰግናለን። አሁን ወደ ተከታዩ መሰናዶን ለፍ። ከ1921 እስከ 28 ያለው የኢትዮጵያ አቪዬሽን ታሪክ ላይ የሚያተኩር ጻሃይ የኢትዮጵያ አቪዬሽን አጀማመር የተሰኘ መጽሐፍ በካፒቴን ዘላለም አንዳርጌ ተጽፎ ገበያ ላይ ውሏል። መጽሐፉ በዋናነት ጻሃይ የተባለችና በ1928 ኢትዮጵያ ውስጥ ተሰርታ አገልግሎት ከመስጠቷ በፊት በኢጣሊያ ወረራ ምክንያት ወደ ሮም የተወሰደች አውሮፕላንን የሚያስተዋውቅ ሲሆን አሁን የትና በምን ሁኔታ ላይ እንዳለችም በዝርዝር ይተርካል። ስመኝሽ የቆየ ከመጽሐፉ ደራሲ ከካፒቴን ዘላለም ጋር መጽሐፉ በሚያተኩርባቸው በጸሃይና አጠቃላይ የኢትዮጵያ አቪዬሽን ታሪክ ዙሪያ ቆይታ አድርጋለች እንደሚከተለው ይቀርባል።
መጀመሪያ ወደ መጽሐፉ ከመሄዳችን በፊት እስኪ ከአየር መንገድ ጋር ያለህ ትውውቅ መቼ ይጀምራል? ለምን ያክል ጊዜ አገልግለሃል?
34 ዓመት አየር መንገድ አገልግያለሁ። ከፓይለት ትሬኒንግ ተመርቄ በረዳት አብራሪነት በተለያዩ አውሮፕላኖች ላይ አገልግያለሁ። ከዛም በእድገት ወደ ካፕቴንነት ተዘዋውሬ በተለያዩ አውሮፕላኖች ላይ አገልግያለሁ። ባለፉት 10 ዓመት ቅድም ደግሞ የቦይንግ 777 እና የቦይንግ 787 ዋና አብራሪ ካፕቴን ሆኜ የምወደው እና የማፈቅረውን ድርጅቴን እያገለገልኩ ነው።
ወደ መጽሐፍ ላይ ወዳለው ታሪክ እንምጣና በዚያ ዘመን የነበረው የኢትዮጵያ አቪዬሽን ታሪክ ምን ይመስላል?
የኢትዮጵያ አቪዬሽን አጀማመር ቀደም ያለ ነው። ቀደም ብለን እንድንጀምር እና አድቫንቴጅ እንድናገኝ ያደረገን ትልቁ ነገር በነጻነት መኖራችን ነው። ምክንያቱም አንድ ተቋም ወይም ደግሞ አንድ አየር መንገድ ለማቋቋም በርካታ ገንዘብ ስለፈሰሰበት ብቻ ሳይሆን ሙያው የሚቀባበል ነው። አሁን ለምሳሌ ያህል የመጀመሪያው ፓይለት የሚቀጥለውን ያስተምራል የሚቀጥለውን እና እነሱን ትምህርት እየተቀበል ነው። እኛ ደግሞ የተማርነውን ደግሞ ከኛ በታች ላሉት እነሱን ደግሞ እንደዚሁ የሚቀጥል ነገር ነው እና የኢትዮጵያ አቪዬሽን በዚህ ጥሩ አድቫንቴጅ አግኝተናል ብዬ አስባለሁ።
መጽሐፍ ላይ ከጣሊያን ወረራ በፊት የኢትዮጵያ አቪዬሽን ታሪክ ከዛ በፊት መኖሩ ብቻ ሳይሆን አብራሪዎችን የማሰልጠን ደረጃ ላይ እንደነበር ጠቀስ ታረቀዋለህ እና እስኪ ንገረን የዛን ጊዜ የነበረው የአብራሪነት ስልጠና የቴክኒሽያንነት ሁኔታ ምን ይመስል ነበር?
በመጽሐፉ ላይም ጠቅሻለሁ የአውሮፕላን አገባብ እንዴት እንደነበረ። በ1921 ዓ.ም ነው ኢትዮጵያ ለመጀመሪያ ጊዜ የገባው ነሐሴ 12 1921 ዓ.ም ነው። ከፈረንሳይ አገር የተገዙ አውሮፕላኖች ነበሩ 3 አውሮፕላኖች። የመጀመሪያው አውሮፕላን ጅቡቲ ላይ ተገጣጥማ ወደ አዲስ አበባ እያበረረ ያመጣት ሙሴ ኦንድሬ ማይ የሚባል የፈረንሳይ የ32 ዓመት ወጣት ነው። መጀመሪያ ያረፈበት ቦታ የአሁኑ የኢትዮጵያ አየር ኃይል ዋናው መስሪያ ቤት ወይም ደግሞ ኤርፖርቱም ያለበት ሀረር ሜዳ የሚባለው ቦታ ያለበት ቦታ ነው። ሌላ ሁለተኛ ሆኖ የገባው አይሮፕላን ጁንከርስ 33 የሚባል ተለቅ ያለ ኦል ሜታል ወይም ደግሞ ሙሉ ሰውነቱ ከአሉሚኒየም የተሰራ የዛን ጊዜ እንደ ብርቅ የሚታይ ነው በአብዛኛው ሸራ መሳይ ጨርቅ ያላቸው አውሮፕላኖች ነበሩ። እነዚህን ሁለት አውሮፕላኖች በሚያዙበት ጊዜ ኮንትራክት አግሪመንት ውስጥ ፓይለቶቹ በሚመጡበት ጊዜ ኢትዮጵያውያኖችን ያስተምሩልናል ብለው ንጉሠ ነገሥቱ ውል አስፈርመዋቸውን ይመጡ ሲመጡ እነዚህ አውሮፕላኖች ከመጡ በኋላ የኢትዮጵያውያን ተማሪዎች ተመልምለው አዲስ አበባ ላይ ጃን ሜዳ ላይ ነው ትምህርት የጀመሩት። በጊዜው 7 የሚሆኑ ተማሪዎች ነበሩ የተመለመሉት።
መጽሐፉ ደግሞ የተሰየመው ጸሐይ ስለተባለች ኢትዮጵያ ውስጥ ተሰርታ ጥቅም ላይ ሳትውል በጣሊያን የተወሰደች አውሮፕላን ስም ነውና እስኪ ስለ ጸሐይ ደግሞ አጫውተኝ። ኢትዮጵያ በዛን ወቅት አውሮፕላን የመስራት አቅም ነበራት?
በእርግጥ አውሮፕላኗ ለመስራት ትችላለህ። ለመስራት ያስገደደበትም የገፋፋበትም ሁኔታዎች አሉ። ምንም እንኳን በ1927 መጨረሻና 28 ዓመተ ምህረት የኢጣሊያ ኢትዮጵያን የመውረድ ጦርነትን ብታደርግ ከመጀመሪያው ጀምሮ ኢጣሊያ ተዘጋጅታበት ነበር። በምንድን የተዘጋጀችው? ኢትዮጵያ ምንም አይነት የጦር መሳሪያ እንዳታገኝ ራሷን እንዳታስታጥቅና እንዳትደራጅና እንዳትከላከላቸው የጦር አውሮፕላን ኢትዮጵያ እንዳይኖራት መከላከሉ በራሱ ኢትዮጵያውያኖች ላይ በጣም ትልቅ ችግር ሆኗል። ምክንያቱም እነዚህ ያልኳቸው ቅድም አውሮፕላኖች ጅቡቲ ላይ ደርሰው እንኳን ከጅቡቲ አዲስ አበባ ለመግባት ኢጣሊያን በውስጥ በመደገፍም ከኢጣሊያ ጋር ላለመገጨትም ለምሳሌ ጅቡቲ በፈረንሳይ ቁጥጥር ስር ነበረች። ፈረንሳዮቹ እንደዚሁም እንግሊዞቹ ተጽዕኖ ያሳድሩ ነበር። አውሮፕላን ወደ ኢትዮጵያ እንዳይገባ፣ ምንም አይነት መሳሪያ ወደ ኢትዮጵያ እንዳይገባ ገና ቀደም ብለው ነበር ሲዘጋጁበት የነበረው። በዚህ ምክንያት አውሮፕላን ከውጭ ከሚገባ ይልቅ ኢትዮጵያ ውስጥ ቢሰራ የተሻለ ይሆናል የሚል ሀሳብ ኢትዮጵያ ውስጥ ፈልቆ አንድ ቬበር የሚባል ጥሩ መሀንዲስ እና ጥሩ ጎበዝ የነበረ ሰው ከኢትዮጵያውያን መካኒኮች ጋር በመሆን በ1927 ዓመተ ምህረት በታህሳስ ወር ላይ አውሮፕላን ጃን ሜዳ ቆርቆሮ ውስጥ ሰርተው ጨርሰው ለንጉሰ ነገስቱ ሲያሳዩ ንጉሰ ነገስቱም ደግሞ በሴት ልጃቸው ስም በልዕልት ፀሐይ ስም ፀሐይ ብለው ሰይመዋታል። አውሮፕላኗ እጅግ በጣም የምታምር እጅግ የተዋጣላት በዛን ጊዜ አይደለም ዛሬ እንኳን ሲታይ የስፖርት መኪኖች የምትመስል እና በጣም የምትገርም አውሮፕላን ነች። ይቺ አውሮፕላን በ1927 ዓመተ ምህረት ተሰርታ ለመጀመሪያ ጊዜ አዲስ አበባ ላይ በረራ አድርጋ የመጀመሪያ ምናልባት በእርግጠኝነት መናገር ባይቻልም በአህጉራችን የመጀመሪያዋ ነች ብዬ የማምንባት አውሮፕላን እጅግ በጣም በሚያምር ሁኔታ ተሰርታለች። መሀንዲሱ ቬበር እጅግ በጣም ብልህ ስለነበረ ለአዲስ አበባ ተመጣጣኝ የሆነ ሞተር እጅግ በጣም ለበረራ አስፈላጊ የሆነ በፊት የነበሩት ሞዴሎች ላይ ያልነበሩ ፍላፕስ የሚባል ሲነሱ በቅጽበት ቶሎ ከመሬት እንዲነሱ በሚያርፍ አውሮፕላኖች አሁንም አለ፣ ሁሉም አውሮፕላኖች ያላቸው በሚያርፍበት ጊዜ ደግሞ ፍጥነታቸውን ቀንሶ ቶሎ እንዲቆሙ የሚያደርግ ሌሎች ነገሮችም ዲዛይን አድርጎ ጥሩ አድርጎ ነው የሰራው። ኢትዮጵያውያን መካኒኮች በዚህ ተሳትፈዋል እና ስማቸውም ተገልጧል። አስተዋጽኦ አድርገዋል፣ አሻራቸውን አሳርፈዋል።
ታዲያ ፀሐይ እንዴት ከሀገር ወጣችና በጣሊያኖች እጅ ወደቀች?
በ1928 ዓመተ ምህረት ጣሊያኖቹ አዲስ አበባን ሲቆጣጠሩ አዲስ አበባ ላይ 3 አይሮፕላኖች ያገኛሉ። ጣሊያኖቹን በጣም የገረማቸው ፀሐይ የምትባለው አይሮፕላን ጃን ሜዳ ላይ ሲያገኟት የት ሀገር እንደተሰራች ማን እንደሰራች ሜክ ኤንድ ሞዴል ሁሉ ማወቅ ሲገርማቸው ድረስ ነው ከደብዳቤያቸው ከተጻጻፉት ደብዳቤዎች የተረዳሁት። እና መጀመሪያ ከአዲስ አበባ የተወሰደችው 1929 ዓመተ ምህረት ነው። እንደሄደች ጣሊያን ሀገር ውስጥ የነሱ ሮያል አየር ኃይል አካዳሚ ነው የተቀመጠችው። ከዛ ደግሞ አዘዋውረዋት ቫንቬትሊ ካዜርታ ቤተ መንግስት ለተወሰነ ጊዜ ተቀምጣለች። በሁለተኛው ዓለም ጦርነት ተርፋለች። ከዛ በ1950ዎቹ መጀመሪያ ላይ ቱሪን የሚገኘው የኢጣሊያ አየር ኃይል ሙዚየም ውስጥ ለህዝብ መታየት ጀመረች። በዚህን ጊዜ ግን አይሮፕላኗ ስትሰራ ጃን ሜዳ ላይ ብርማ ግራጫ አይነት ቀለም ኖሯት አይሮፕላኗ ወገቧ ላይ በትልቁ ፀሐይ የሚል በግራና በቀኝ ተጽፎባታል። የኢትዮጵያ ባንዲራ ተደርጎባታል። ጭራዋ ላይ ደግሞ አነስ ባለ ጽሁፍ በአማርኛ ኢትዮጵያ አንድ፣ ከስር ደግሞ በእንግሊዝኛ ኢትዮጵያ ወይም ደግሞ በላቲን ቃል ኢትዮጵያ ዋን ተብሎ ተጽፎባት ነበር። ይሁን እንጂ ቱሪን የሚገኘው የጣሊያን ሙዚየም ሲያመጧቸው ለመጀመሪያ ጊዜ ያንን የእኛን ቀለም አጥፍተው ደማቅ ቀይ ቀለም አድርገዋት ነበር። በ1977 ዓመተ ምህረት በእኛ አቆጣጠር አውሮፕላኗን ያወጡና ሌላ የአየር ኃይል ግቢ ውስጥ ያስቀምጧታል እና ለ33 ዓመት እዛ ውስጥ ተቀምጣ ነበር።
እንግዲህ ፀሐይን ከታሪኳ በተጨማሪ አሁን ያለችበትን ሁኔታ ለማወቅ ደግሞ ጣሊያን ድረስ ሄደህ አግኝተሃታልና እንዴት አገኘሃት? ያለችበት ሁኔታስ ምን ይመስላል?
ፕሮፌሰር ግሪጎሪ አሌጂ የሚባሉ በጣም የተከበሩ ሰው ከእሳቸው ጋር ግንኙነት ፈጥሬ አይሮፕላኗን ማየት ፈልጋለሁ እባክዎ አይሮፕላኗን እንዳያት አድርጉኝ ብዬ በጣም ረጅም በጣም ረጅምና አሰልች የሆነ ጊዜ ነው። በርካታ ነገሮች ደብዳቤ ከተጻጻፍን በኋላ ፍቃድ ተገኝቶ በ2010 ዓመተ ምህረት የተከለከለው አየር ኃይል ግቢ ውስጥ ድረስ በመግባት አይሮፕላኗን ለማየት ችያለሁ።
ካፒቴን ዘላለም ፀሐይ የኢትዮጵያ አቪዬሽን አጀማመር በሚል ርዕስ በቅርቡ ገበያ ላይ የዋለውን መጽሐፍን መነሻ በማድረግ በኢትዮጵያ አቪዬሽን ታሪክ ዙሪያ በአጠቃላይ ስለነበረን ቆይታ በጣም አመሰግናለሁ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ነገ በሚኖረን መደበኛ የሰኞ ምሽት ፕሮግራማችን እንገናኛለን። ሰላም፣ በደህና ደሩ።